este fufa. The Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ጥቅምት 4 2013 ዓመተ ምህረት ዝግጅታችን ጀመረ። በኢትዮጵያውያን እርዳታ የተገዛ የኬሚካል መርጫ ድሮን ጉምሩክ ላይ ተያዘብኝ ሲል ትግራይ ክልል ወቀሳ ቀረበ።
አዲስ አበባ ከገባ ወደ 6 ሰዓት ወሩ ነው። ነገር ግን ምክንያቱ በማይታወቅ መንገድ ብዙ ምክንያት እየደረደሩ በየሰዓቱ በየወሩ ምክንያት ይደረደራሉ። እኛ ምክንያቱም ለማዳከም ያሉን ነገር የመለስን ከካስተም ማለት ጉምሩክ እንዲሁም ከኤርፖርቶች ድርጅት በተደጋጋሚ ደብዳቤ ተቀያየረን። ስሙዝ ያለ ነገሩ ምክንያቱ በማይታወቅ ግን በሰላም ሚኒስተር በሚባል በአንድ አካል ነው የተያዘው ድሮኑ።
የትግራይ ክልል የግብርናና ገጠር ልማት ቢሮ የህዝብ ግንኙነት ዳይሬክተር አቶ ሚካኤል ምሩጽ ናቸው።
እንዳይገባ የተደረገ ድሮን ሳይሆን መቀሌ ዩኒቨርሲቲ ከክልሉ ጋር የሚገናኝ ጉዳይ ስለሌለው አንዳንድም ወገኖች ነው ሲያነሱልኝ ከክልሉ ጋር ሲያገናኙ ከክልል ጋር የሚገናኝ ነገር የለውም።
የኢንሳ ዋና ዳይሬክተር ዶክተር ሹመቴ ግዛው ናቸው። ዘገባውን በአብይ ርዕስ እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝና የመጽሔቱ ዋና አዘጋጅ ምስጋን ዝናቤ ከቢሮአቸው በፖሊስ ተወስደው አዲስ አበባ ፖሊስ ኮሚሽን መታሰራቸውን የተመስገን ደሳለኝ ወንድም ታሪኩ ደሳለኝ ለአሜሪካ ድምጽ አረጋግጧል። ታሪኩ ደሳለኝ ለአሜሪካ ድምጽ እንደገለጸው ዛሬ ከሰዓት በኋላ የፖሊስ ደንብ ልብስ የለበሱና ሲቪሎች ወደ መጽሔቱ ቢሮ ከደረሱ በኋላ ዋና አዘጋጁን አቶ ምስጋን ዝናቤን ከያዙ በኋላ ወደ ተመስገን ደሳለኝ ስልክ እንዲደወል አድርገዋል። ተመስገንን እንደሚፈልጉትና ወደ ቢሮ እንዲመጣ ከነገሩት በኋላ ሲደርስ ሁለቱንም ይዘዋቸው ወደ አዲስ አበባ ፖሊስ ኮሚሽን እንደወሰዷቸው ገልጿል። ማምሻውን አዲስ አበባ ፖሊስ ሄዶ መታሰራቸውን ከሩቁ እንዳረጋገጠም ተናግሯል። በጉዳዩ ላይ ከአዲስ አበባ ፖሊስ ኮሚሽን ምላሽ ለማግኘት ያደረግነው ጥረት አልተሳካም። በነገው ዕለት ዘርዘር ያለ መረጃ ይዘን እንመለሳለን። በአፍሪካ የሳህል ቀጣና እየተባባሱ ያሉት ችግሮች የክልሉን የከፋ ሁኔታ አፋፍ ላይ ያደረሱት ነው ሲሉ የተባበሩት መንግስታት የሰብአዊ ጉዳዮች ኃላፊ አስጠነቀቁ። ይህ ደግሞ የክልሉን አጎራባች ሀገሮች አውሮፓንና ዓለምንም ጭምር ሊያዳርስ ይችላል በማለት ማርክ ሎኮክ አሳስበዋል። ዘገባውን አዳነች ፍሳዬ ታቀርበዋለች።
ማርክ ሎኮክ ፈረንሳይ በሚገኘው የፖለቲካ ሳይንስ ተቋም ላሉ ተማሪዎች ትላንት በቨርቹዋል ወይም በርቀት ባደረጉት ንግግር በዓለም ደረጃ በሰው ልጅ ላይ ለሚደርሱ አስከፊ ችግሮች መፍትሄ ለማግኘት ሰራለሁ፣ ነገር ግን በሳህል ቀጠና ያለውን ያህል ያስፈራኝ የለም ብለዋል። በስድስት የማዕከላዊ ሳህል ሀገሮች ቡርኪና ፋሶ፣ ካሜሩን፣ ቻድ፣ ማሊ፣ ኒጀር እና በሰሜን ምስራቅ ናይጀር ያለው ሁኔታ ሀቀኛ የግጭትና የሰላም ዋስትና ጦት ምልክት ነው ብለዋል። ችግሮቹ ደካማ አስተዳደርን፣ ቀጣይ የሆነ እድገት አልባነትንና ድህነትን እንዲሁም የአየር ንብረት ለውጥ አንድምታን ያካተቱ መሆናቸውን ማርክ ሎኮክ ጠቁመዋል። በተባበሩት መንግስታት ድርጅት የሰብአዊ ጉዳይ ኃላፊ ሎኮክ በገለጹት መሰረት በተጠቀሱት የሳህል ቀጠና ሀገሮች በግጦሽና በመሰል ጥሪቶች እጥረት ምክንያት በአርሶ አደሮችና በአርብቶ አደሮች መካከል ግጭቶች ይካሄዳሉ። አሸባሪዎችና ጽንፈኛ ቡድኖች በመንግስታት ላይ ግጭቶች ያስነሳሉ። በህገ ወጥ ዝውውር መረቦች የተሰማሩ የወንጀል ቡድኖች በበኩላቸውም ጥቃት ይፈጽማሉ። የተቀናበረ የመጥለፍ ተግባርን ይፈጽማሉ። ንብረት ይዘርፋሉ። የተፈጥሮ ሀብትን ይሰርቃሉ። ከስምንት ዓመታት በፊት በነበረው ጊዜ ማሊ ውስጥ ይንቀሳቀስ የነበረው ጽንፈኛ ቡድን የማግረቡ አልቃይዳ የሚባለው ብቻ ነበር። ነገር ግን እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በኢራቅና በሶሪያ ካገኘው ጥንካሬና ከአሸባሪ ተግባሮቹ በመማር ከሁለት ዓመታት በፊት እስከነበረው ጊዜ ድረስ በማሊ ቡርኪና ፋሶና ኒጀር ከ10 በላይ የሚሆኑ የተለያዩ ቡድኖች ሲንቀሳቀሱ እንደቆዩ ይህም በቻድ ሃይቅ አካባቢ በሚንቀሳቀሱ ቦኮ ሐራምን በመሳሰሉ ቡድኖች ላይ ተጨማሪ መሆኑን ሎኮክ አስተንዝበዋል። በዛም ላይ እንደ አውሮፓ አቆጣጠር ከ1970ዎቹ ዓመታት ወዲህ የሳህል ቀጠና የአየር ሙቀት በተቀረው ዓለም ካለው በእጥፍ ጨምሯል። በቀጠናው የወልደት መጠን ከፍተኛ መሆኑንም ሎኮክ ሲያስረዱ በአማካኝ የህዝብ ብዛት በአመት በ3% እንደሚያድግ ገልጸዋል። በተባበሩት መንግስታት ድርጅት የሰብአዊ ጉዳይና የአስቸኳይ ረድኤት አስተባባሪው ምክትል ዋና ጸሐፊ ሎኮክ ተጨማሪ ሰብአዊ ረድኤት የማቅረቡ ተግባር ስር የሰደደ ቁስልን በጊዜያዊ እርዳታ ባንድ የመሸፈን ያህል መሆኑን ለመረዳት ችያለሁ። በአሁኑ ወቅት ታዲያ ቁስሉ ፈንድቶ ከባንዱ በላይ ወጥቷል በማለት የሁኔታው ከባድነትን ለማስረዳት ሞክረዋል።
ለፕሬዝደንትነት እየተወዳደረ ያለው የዩጋንዳው ድምጻዊና የምክር ቤት አባል ቦቢ ዋይን የደህንነት ኃይሎች ቢሮዬን ወረው ሰነዶች ወስደዋል፣ ይሄ መንግስት የሚያካሂድብኝ የማዋከብ ዘመቻ አካል ነው ሲል ተናገረ። በዋናው ስሙ ሮበርት ኪያጉላኒ ፖሊሶቹ ሌሎችም የተለያዩ ቁሳቁስ ይዘው ሄደዋል ብሏል። የዩጋንዳ ፕሬዝደንት ዮዌሪ ሙሴቪኒ ስልጣን ላይ 34 ዓመት ገደማ ተቀምጠዋል። አፍሪካ ውስጥ ለረጅም ዓመታት በመምራት 3ኛው ፕሬዝደንት ነው የሚሆኑት። ቦቢ ዋይን ያ ማብቃት አለበት ብሎ ነው እየተፎካከራቸው ያለው። ከሙሴቪኒ በእድሜው እጅግ ወጣት በመሆኑና በሙዚቃው ምክንያት ከፍ ያለ የህዝብ ድጋፍ እያገኘ በመሆኑ ገዥውን ፓርቲ እንቅልፍ ነስቷል። የጸጥታ ኃይሎችም ደጋፊዎቹን ያዋክባሉ። የዩጋንዳው ምርጫ በመጪው የካቲት ወር ነው ሊካሄድ የታቀደው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትሱ የመድኃኒት ኩባንያ ኢላይ ሊሊ ሙከራ ላይ ያለው የኮቪድ-19 መድኃኒቱ ሙከራ በተከሰቱ የደህንነት ስጋቶች የተነሳ በጊዜያዊነት እንዲቋረጥ መደረጉን አስታወቀ። የኮሮና ቫይረስ መድኃኒቱ ሙከራ እንዲቋረጥ ያደረጉት ከኩባንያው ውጪ የሆኑ ነጻ ተቆጣጣሪዎች ናቸው ብሏል። ይህ ደግሞ ለጥንቃቄ ሲባል የተወሰደ እርምጃ ነው ያለው ኢላይ ሊሊ ሌላ የሰጠው ዝርዝር ግን የለም። ኢላይ ሊሊ አብሰሌራ ከተባለ የካናዳ ኩባንያ ጋር ሆኖ የሰራው ሞኖክሎናል አንቲቦዲስ የሚባሉት መድኃኒቶች እንደ የሰውነት የበሽታ መከላከያ ሴሎች ሆነው ቫይረሱን እንዲዋጉ የተሰሩ ሲሆኑ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቅርቡ በኮቪድ-19 በታመሙበት ጊዜ ከተሰጣቸው መድኃኒት ጋር ተመሳሳይነት ያላቸው ናቸው። ባለፈው ነሐሴ ወር የተጀመረው የመድኃኒቱ ሙከራ ዩናይትድ ስቴትስ ውስጥ 10,000 ሆስፒታል የተኙ የኮሮና ቫይረስ ህሙማንን መዝግቦ ሊከናወን ተዘጋጅቶ ነበር። ኢላይ ሊሊ ቀደም ያሉ ሙከራዎችን መሰረት አድርጎ በጽኑ ላልታመሙ የኮቪድ-19 ህሙማን ጥቅም ላይ እንዲውል የዩናይትድ ስቴትስ የምግብና መድኃኒት አስተዳደር FDA ፈቃድ እንዲሰጠው አመልክቶ ነበር። ትናንት ጆንሰን ኤን ጆንሰን ኩባንያም አንድ የሙከራው ተሳታፊ መታመሙን ተከትሎ የኮቪድ-19 ክትባት ሙከራውን ማቋረጡን ማስታወቁ የሚዘነጋ አይደለም። የዓለም ባንክ ለታዳጊ ሀገሮች የኮቪድ-19 ክትባት መመርመሪያዎችና መድኃኒቶች መግዣ የሚውል የ12 ቢሊዮን ዶላር ድጋፍ መፍቀዱ ተገልጿል። በሌላ ዜና የፕሬዝደንት ዶናልድ አስተዳደር የኮቪድ-19 ወረርሽኙን ለማቆም ቫይረሱ በብዙ ሰዎች ላይ ሲሰራጭ በሚፈጥረው የሰውነት መከላከያ በሽታውን የመቋቋም አቅም የማዳበርን መንገድ እየተከተለ መሆኑን ዘ ኒውዮርክ ታይምስ እና ዋሽንግተን ፖስት ጋዜጦች ዘገቡ። ጋዜጦቹ ስማቸው ያልተገለጸ ከፍተኛ የትራምፕ አስተዳደር ባለስልጣናት ኢኮኖሚው አንሰራርቶ መንቀሳቀስ እንዲችል ቫይረሱ በወጣቶች ላይ መዛመቱን ይቀጥል፣ አረጋውያንንና ሌሎችንም ተጋላጭ ህብረተሰብ ክፍሎችን ቫይረሱ እንዳይዛቸው እንከላከል የሚል ስትራቴጂ እየተከተልን ነው ሲሉ ትናንት ለሪፖርተሮች መናገራቸውን ጋዜጦቹ ዘግበዋል። ይህንን የትራምፕ አስተዳደር የተቀበለውን ሄርድ ኢሚዩኒቲ የተባለውን ስትራቴጂ የዓለም የጤና ድርጅት ከግብረ ገብነት ውጪ ሲል ያወግዘዋል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የጤና ባለስልጣናት የወረርሽኙን መከላከያ ማዳበር ያለባቸው ህዝባቸውን በቫይረሱ በማስያዝ ሳይሆን በክትባት አማካይነት ነው ሲሉ አስገንዝበዋል። የትራምፕ አስተዳደር ባለስልጣናት አስተዳደሩ ለወሰደው አቋም The Great Barrington Declaration በሚል ርዕስ ባለፈው ወር መጨረሻ በድረገጽ የተሰራጨውን አንድ የአቋም መግለጫ የተጠቀሰ መሆኑን ነው ጋዜጦቹ የዘገቡት። የአቋም መግለጫው አዘጋጆች እንቅስቃሴዎችን ወረርሽኙን ለመቆጣጠር መዝጋትን የሚቃወሙ ናቸው። በጭንብል መሸፈንና ማህበራዊ ርቀትን መጠበቅ የመሳሰሉትንም ሳይንሳዊ ምክረ ሐሳቦች ውድቅ ያደርጋሉ። ከዚህ ያቋም መግለጫ አዘጋጆች አንደኛው ታዲያ የፕሬዝዳንት ትራምፕ ዋና የኮቪድ-19 ጉዳይ አማካሪ ሆነው ብቅ ያሉት የነርቭ ልዩ ሐኪሙ ዶክተር ስካት አትላስ ናቸው። ትናንት ማክሰኞ ለ12 ሰዓታት በዩናይትድ ስቴትስ የመወሰኛ ምክር ቤት ሸንጎ ፊት ቀርበው የዋሉና ያመሹት የፕሬዝዳንት ትራምፕ የጠቅላይ ፍርድ ቤት እጩ ተሿሚ ኤሚ ኮኒ ባረት ዛሬም ለተጨማሪ ጥያቄዎች መልስ ሊሰጡ ቀርበዋል። ይሁን እንጂ እጩ ተሿሚዋ ትናንትና የዚህ የሀገሪቱ ከፍተኛው ፍርድ ቤት ወሳኝ ወንበር ሹመታቸው ቢጸድቅላቸው ለፍርድ ቤቱ በሚቀርቡ ሙግቶች ምን አይነት ብይን እንደሚሰጡ ከሴኔተሮች የተነሱላቸውን ብዛት ያላቸው ጥያቄዎች ሳይመልሱ ቀርተዋል። የሹመት ማጽደቂያ ችሎታቸው ላይ ለተቀመጡት የመወሰኛ ምክር ቤቱ የፍትህ ጉዳዮች ኮሚቴ አባላት ዳኛ ባረት በሚቀርቡ ጉዳዮች ላይ በመሰጠው ብይን የግሌን እና የሃይማኖት እምነቴን አላስገባም፣ አጀንዳም የለኝም፣ ህጉን ተከትዬ ውሳኔ እሰጣለሁ ሲሉ ተናግረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአረቡ ጥቅምት 4/2013 ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪአምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራማችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በእስራኤል ሀገር የሚኖሩ የትግራይ ተወላጆች የተገዛው የአንበጣ መከላከያ ድሮን በፌዴራል መንግስት ወደ ክልሉ እንዳይገባ ለሰባት ወራት ታግዷል ሲል የትግራይ ክልል ግብርናና ገጠር ልማት ቢሮ ከሰሰ። ይህ ክልከላ ትግራይን በኢኮኖሚ የማዳከም ሴራ አካል ነው ብሏል ቢሮው። በእስራኤል የትግራይ ተወላጆች ማህበር ተወካይ ለቪኦኤ እንደገለጹት በክልሉ ያመጣ መንጋን ለመከላከል አስቀድሞ በመጋቢት ወር የተላከ የኬሚካል ምርጫ ድሮን ነው ብለዋል። ሙልጌታ ጽፋ ዝርዝር አለው።
የትግራይ ክልል የግብርናና ገጠር ልማት ቢሮ የህዝብ ግንኙነት ዳይሬክተር አቶ ሚካኤል ምሩጽ በእስራኤል ሀገር የሚኖሩ የክልሉ ተወላጆች በ8,000 ዶላር ከቻይና ገዝተው የላኩት የአንበጣ መንጋ ለመከላከል ኬሚካል የሚረጭ ድሮን የፌዴራል መንግስት ወደ ክልሉ እንዳይገባ ከልክለዋል በማለት ከሰዋል።
ትግራይ ተወላጆችና የትግራይ ወዳጆች በእስራኤል ሀገር የሚኖሩ አዋጥተው በእገዛ መልክ የሰጡን ድሮን ኢንዱስትሪያል ድሮን ወይ ደግሞ የመርጫ ኬሚካል የመርጫ ድሮን አዲስ አበባ ከገባ ወደ 6-7 ወሩ ነው። ነገር ግን ብዙ ምክንያት እየደረደሩ በየሰዓቱ በየወሩ ምክንያት ይደረደራሉ። እኛ ምክንያቱም ለማዳከም ያሉንን ነገር የመለስን ከካስተም ማለት ጉምሩክ እንዲሁም ከኤርፖርቶች ድርጅት በተደጋጋሚ ደብዳቤ ተቀያየረን ስሙዝ እያለ ነገሩ ምክንያቱ በማይታወቅ ግን በሰላም ሚኒስተር በሚባል በአንድ አካል ነው የተያዘው ድሮን። ስለዚህ እንደ ፌዴራል መንግስት ይህን ድሮን ለሌላ ነገር ይጠቀምታል ብሎ ጠርጥሮ ከሆነ ራሱ ቢጠቀምበትም እኮ ይቻል ነበር። ነገር ግን እነሱም አይጠቀምበትም ያሉ እኛም አትጠቀምበትም። አንበጣን ለመከላከል የተላከ መሳሪያ እንዳንጠቀምበት የተደረገ ስለሆነ ይህም ፖሊሳይዝ የተደረገ ስለሆነ በአሁኑ ሰዓት አንዱ ችግር ነው ማለት ነው።
በአሁኑ ጊዜ በትግራይ ክልል ያጋጠመው ያንበጣ መንጋ የመከላከል ስራ ላይ ድጋፍ እንድታደርግ ነው ድሮኗ የተላከችው ያሉት አቶ ሚካኤልም 70 ኪሎ ግራም የምትሸከም የኢንዱስትሪ ድሮን ነች ብለዋል። በእስራኤል ሀገር ድሮኗን የገዙ የትግራይ ተወላጆች ማህበረሰብ ተወካይ በማህበራዊ መገናኛ ተኬማኛው ተብለው የሚታወቁ ባለፈው አመት ያጋጠመው ያንበጣ መንጋ ተከትሎ በእስራኤል የሚኖሩ የትግራይ ክልል ተወላጆች ገንዘብ አዋጥተው ወደ ክልሉ ለመላክ ተዘጋጅተው እንደነበር ገልጸዋል። ሆኖም ግን ይላሉ ከክልሉ ግብርናና ገጠር ልማት ቢሮ አመራሮች የበረሃን በጣ ለመከላከል አጋዥ ቴክኖሎጂ ብትልኩልን ይሻላል ማለታቸውን ተከትሎ ባለሙያዎች በማማከር ድሮኗ ከቻይና ተገዝታ መላከዋ ተናግረዋል። እስራኤል ሀገር የሚኖሩ የትግራይ ተወላጆችና ባለሀብቶች በመተባበር እንዲሁም የትግራይ ተወላጆች በቻይና ሀገር የሚኖሩ በሀገራችን ባለፈው አመት የታየው ያንበጣ መንጋ በጣም አሳሳቢ ስለነበር ለመከላከል በሁለት ሳምንት ውስጥ እንደምትገባ ሂደቱ ጨርሰውልን እኛም ገንዘብ ከፍለን ባለፈው መጋቢት ወር ነበር ወደ አዲስ አበባ የገባችው። ስንልከውም ለትግራይ ክልል የግብርና ቢሮ በሚል አድራሻ ነው የተላከው። ምክንያቱም የግል ስላልሆነም አንበጣ ለመከላከል ኬሚካል የምትረጭ ድሮን ስለሆነች አድራሻው ወደ ክልሉ መንግስት ነው የላክነው ነው ያሉት። ካለው የፖለቲካ አለመስማማት አንጻር አሁን ያጋጠመው ችግር በመገመት አስቀድመን ከክልሉ ግብርና ቢሮ ተነጋግረን እነሱም እንደዚህ አይነት ኢንዱስትሪያል ድሮን ወደ ሀገር ውስጥ ማስገባት የተፈቀደ መሆኑ አረጋግጠውልን ነው የተላከው ብለዋል። የጉምሩክና ሌሎች አስፈላጊ ሰነዶች ብናሟላም ወደ ክልሉ የግብርናና ገጠር ልማት ቢሮ ግን ሳይደርስ በፌዴራል መንግስት ተይዟል ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
በተያያዘ የመቀሌ ዩኒቨርሲቲ ያስመጣው አንድ ሰው አልባ በራሪ ቁስ ወይም ድሮን ፈቃድ ያላገኘው የደህንነት መስፈርቶችን ባለማሟላቱ እንደሆነ የመረጃ መረብ ደህንነት ኤጀንሲ ኢንሳ ዋና ዳይሬክተር አስታውቋል። ዋና ዳይሬክተሩ ዶክተር ሹመቴ ግዛው ለአሜሪካ ድምጽ እንዳስታወቁት ዩኒቨርሲቲው ያስመጣው ድሮን መጠን ግለሰቦችና ተቋማት ሊይዙት ከሚፈቀደው በላይ ነው። ጉዳዩ የፌዴራል ተቋም ከሆነው መቀሌ ዩኒቨርሲቲ እንጂ ከትግራይ ክልል ጋር የተገናኘ እንዳልሆነም ያስታወሱት ዋና ዳይሬክተሩ ምላሹም በጊዜው መገለጹን አመልክተዋል። ይህም ሆኖ የፌዴራል መንግስቱ ትግራይን ጨምሮ ያንበጣ መንጋ በተከሰተባቸው የአገሪቱ አካባቢዎች በድሮንና በአውሮፕላን የታገዘ የኬሚካል ርጭት እያካሄደ መሆኑን ዶክተር ሹመቴ ተናግረዋል። የመረጃ መረብ ደህንነት ኤጀንሲ ኢንሳ ዋና ዳይሬክተር ዶክተር ሹመቴ ግዛውን በስልክ ያነጋገረው እስክንድር ፍሬው ተከታዩን ልኳል።
የሰው አልባው በራሪ ወይም ድሮን ጉዳይ በትግራይ ክልላዊ መንግስትና በፌዴራል መንግስቱ መካከል የቀጠለው ውዝግብ ተከታይ ነው። የክልሉ ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ቀደም ሲል ሲናገሩ ያንበጣ መከላከል ስራቸው ከፌዴራል መንግስቱ እንቅፋት እየገጠመው እንደሆነ ገልጸው ነበር። የክልሉ ግብርና ቢሮ ደግሞ ያንበጣ መንጋን ለመከላከል አላማ ከውጭ የመጣ ሰው አልባ በራሪ ቁስ ወይም ድሮን በፌዴራል መንግስቱ ተይዞብናል ብሏል። ከዚህ ጋር በተያያዘ ስሙ የተጠቀሰው የፌዴራል ተቋም የመረጃ መረብ ደህንነት ኤጀንሲ ግን የደህንነት ፍተሻ መስፈርት አሟልቶ ፈቃድ የተከለከለ ድሮን እንደሌለ አስታውቋል። የኤጀንሲው ዋና ዳይሬክተር ዶክተር ሹመቴ ግዛው ለአሜሪካ ድምጽ እንዳብራሩት የድሮን ፈቃድ ጥያቄ የደረሳቸው ከትግራይ ክልላዊ መንግስት ሳይሆን የፌዴራል ተቋም ከሆነው ከመቀሌ ዩኒቨርሲቲ ነው።
እሺ እስክንድር አመሰግናለሁ። ጥያቄውን ብታስተካክልልኝ ደስ ይለኛል። ወደ ትግራይ ክልል እንዳይገባ የተደረገ ድሮን ሳይሆን መቀሌ ዩኒቨርሲቲ ከክልሉ ጋር የሚገናኝ ጉዳይ ስለሌለው አንዳንድም ወገኖች ነው ሲያነሱልኝ ከክልሉ ጋር ሲያገናኙ ከክልል ጋር የሚገናኝ ነገር የለውም። የመቀሌ ዩኒቨርሲቲ አንድ 6 ወር በፊት ድሮን እንድናስገባለት ጠይቆ የተለያዩ ምልልሶችን በአካልም በስልክም በደብዳቤም ልውውጥ አድርገናል እና አሁን ነው ከክልሉ ጋር ለማገናኘት ለምን እንደተፈለገ እኔ ባላቅም፣ ግን የመቀሌ ዩኒቨርሲቲ ባለሙያዎችን ኃላፊዎች ጋር ነበረ ኮሚኒኬሽን እናደርግ የነበረው እስራኤል ሀገር የሚገኙ የትግራይ ተወላጆችም ስለመሆናቸው በኋላ ላይ የተነገረን በእርዳታ ያገኘ ነው ሊሆን ይችላል። እዛ ያሉ ወገኖች ገዝተውት ሊሆን ይችላል። በእርዳታ ያገኘ ነው ድሮን አለና እሱን ድሮን አስገቡንን የሚል ጥያቄ ቀርቦ ጥያቄውን ፕሮሰስ ለማድረግ የተወሰነ ርቀት ይሄደን ነበር። በኋላ ላይ ግን ያው ትንሽ አስቸጋሪ ሁኔታዎች ገጠሙ። አሁን ካለው ነባራዊ ሁኔታ አንጻርና ካለን አሰራር ከተፈቀደው ሬንጅ ውጪ በላይ ሆኖ ግለሰቦችና ተቋማት ሊይዙት ከሚገባው በላይ ሆኖ በመገኘቱ ምክንያት ያንን ፋይናላይዝ ማድረግ አልቻል። ስለዚህ ከዚህ አንጻር ነው እና ከዛ ጉዳይ የሚገናኘው ፌዴራል መንግስት ተቋም ከሆነው ከመቀሌ ዩኒቨርሲቲ ጋር ነው ማለት ነው።
ወደ ሀገር ውስጥ ለሚገባ ድሮን ወይም ሰው አልባ በራሪ ፈቃድ የሚሰጥበት የራሱ መስፈርትና መመሪያ እንዳለው ዶክተር ሹመቴ አስተውሰዋል። መቀሌ ዩኒቨርሲቲ አስመጣውት ያለው ድሮን መጠንና ደረጃ ግን ግለሰቦችና ተቋማት እንዲይዙት ከሚፈቀደው በላይ መሆኑን ነው የተናገሩት። አሁን በኢትዮጵያ ባለው የአሰራር ስርዓት እየተፈቀደው ያሉ የድሮን አይነቶችንም አብራርተዋል።
ድሮኖቹ የተለያየ ካታጎሪ አላቸው። አጠቃላይ እኛ ጋር ወደ 5 የድሮኖች ካታጎሪ አለ። አሁን ባለው
ደረጃቸው ማለት ነው።
ደረጃቸው በሳይዝ እና በአገልግሎት ማይክሮ ድሮኖች አሉ፣ በጣም አነስተኛ፣ አነስተኛ፣ መካከለኛ እና ላርጅ ተብለው የሚጠቀሱ ናቸው። እነዚህ ደግሞ ለአገልግሎታቸው እንደዚሁ ይለያያል ማለት ነው። ለተለያየ ለፎቶግራፍ፣ ለቪዲዮ፣ አጠቃላይ ለሪክሬሽናል ፐርፐዝ እና ሌላ ለፕራይቬት አክቲቪቲዎች ደግሞ በግዳጅ እንደሚጠቀሙባቸው አሉ። ሶስተኛው ደግሞ ከአገልግሎቷ ስንመጣ የኮመርሻል አክቲቪቲ ላይ የምንጠቀምባቸው አሁን የተጠየቀውን አይነት ድሮን ጨምሮ ማለት ነው።
ኮመርሻል ሲባል ለንግድ ተግባራት ማለት ነው ወይስ?
ለንግድ ተግባራት እና ሌሎች አክቲቪቲዎችን ጭምር፣ ይሄ የማጓጓዝ መርጨት፣ የኮንሰንስ ሰርቬ መስራት፣ እነዚህ ስራዎች የሚሰሩት ኮመርሻል ድሮንስ ብለን ነው የምንጠራቸው ማለት። ስለዚህ እነዚህ በሶስት ተከፍለዋል። የማስገባቱ ሂደት ሬንጁ ለምሳሌ ከ100 ግራም እስከ 2 ግራም ያሉ ድሮኖች ይመጣሉ። ለፎቶግራፍ፣ ለማንሻ እና ለተለያዩ አክቲቪቲዎች፣ ለፐርሶናል አክቲቪቲዎች የሚጠቀሙባቸው ናቸው።
ለቪዲዮም ጭምር ቪዲዮም ጥቅም ላይ ይውላሉ። እነኛ አሁን ያሏቸው
ይቀርጻሉ እና በጣም ትንሾች ናቸው። ከ100 ግራም እስከ 2 ኪሎ ግራም ድረስ ያሉ ድሮኖች አሉ። እነሱ አንድ ካታጎሪ ናቸው። እነሱን የምናስገባበት እና ይሄ እንግዲህ እኛ እናስገባለን ስንል ወደ 5 አካባቢ የሚደርሱ ተቋማት አሉ ይሄንን በቅንጅት የሚሰሩ ማለት ነው። ምክንያቱም የሲቪል አቪዬሽን ኬዝ አለ፣ የቴክኖሎጂ ሴኪሪቲ ኬዝ አለ፣ እኛ ጋር ብሔራዊ መረጃ አለ፣ አየር መንገድ ጋር የሚሰራ ነገር አለ፣ ትራንስፖርት ሚኒስቴር አለ፣ ብዙ አሉ ተዋናዮች አሉ፣ ቴክኖሎጂ እና ኢኖቬሽን ሚኒስቴር አለ። እነዚህ ተዋናዮች በሙሉ አንድ ላይ አይተው የተከፋፈለና አሁን እየሰራንበት ያለ ነው ነው ማለት ነው። ከዛ ሁለተኛው ካታጎሪ ከ2 ኪሎ ግራም እስከ 25 ኪሎ ግራም ድረስ የሚደርሱ ድሮኖች ናቸው። እነሱም ደግሞ ሲመጡ ምን መስፈርት ማሟላት አለባቸው ተብሎ እንደዚሁ ተቀምጠዋል ማለት ነው። እስካሁን ድረስ እኛ ክሊር እያደረግን ከሌሎቹ አካላት ጋር እየተነጋገርን ማለት ነው አገልግሎት እንዲሰጡ የገቡት እስከ 25 ኪሎ ግራም ድረስ ያሉ ድሮኖች ናቸው ማለት ነው። እስከዚህ ያሉ ድሮኖች በተለያየ መንገድ ላይ ያገሉ ገብተው አንዳንዶቹ እንደውም ገብተው እንደገና ሁሉ እንዲያስመዘግቡ በቅርቡ ኢትዮጵያ አየር መንገድም ሲቪል አቪዬሽን ባለስልጣንም ጥሪ አድርጎላቸው እንደገና ሪሬጅስትሬሽን እንዲያካሂዱ ተጠይቀው ያንን እየሰሩ ያሉት ማለት ነው።
የመቀሌ ዩኒቨርሲቲ ያስመጣው ድሮን አይነት ግን ግለሰቦችና ተቋማት ሊይዙት ከሚፈቀደው በላይ መሆኑን ነው ዶክተር ሹመቴ ያብራሩት።
ጀመር ከእስራኤል ሀገር እንደመጣ ተደርጎ ነው ሪፖርት የቀረበልን፣ ወይም ደግሞ ቢሎ ፍሌዱንጉ ያንን ነው የሚያሳየው። ስሪቱ ስናይ ከቻይና ሀገር ነው የመጣው። ኦኬ፣ እሱም ችግር የለው ምናልባት በእርዳታ ከዛ ተገዝቶ መጥቶ ሊሆን ይችላል ብለን ፕሮሰስ ለማድረግ አሁን ሲሞከር ችግር ነው ነገር ምንድን ነው ይሄኛው 60 ኪሎ ግራም ሆነ 60 ኪሎ ግራም ነው። እኛ እንግዲህ ቅድም እንደገለጽኩልህ እስከ 25 ኪሎ ግራም ድረስ ይሁንታ እየሰጠን ፍቃድ እየሰጠን ባለው መመሪያ መሰረት እናስተናግድ ቆይተን ይሄኛው ድሮን 60 ኪሎ ግራም ሆነ። ከተጠቀሰው ሬንጅ እጅግ በጣም በጣም በ35 ኪሎ ግራም ብልጫ አለ። ስለዚህ ያደረግነው ምንድን ነው ይሄ ሬንጅ ውስጥ የለም። ስለዚህ ሲቪል አቪዬሽን ሌሎች ኢኖቬሽንና ቴክኖሎጂ ቢመለከታቸው እኛ በተሰጠን ሬንጅ ውስጥ ያለውን የቴክኖሎጂ ሴኩሪቲ ጋር በተገናኘ ማየት ነው የሚጠበቅብን። ያንን ስናይ ከዛ ከተጠቀሰው ሬንጅ በላይ ሆነ ምናልባት ወደ ግብርና ሚኒስቴር አስተላልፈ ነው ወይም ደግሞ ኢኖቬሽንና ቴክኖሎጂ ሚኒስቴር ወይም ደግሞ በሌላ መንገድ በቅንጅት እንኳን አገልግሎት ስለሚባል አይደንቲቲውን የሚገልጽ የማንነት ዶኩመንት የለው፣ የአጠቃቀም መመሪያ የለውም። ስለዚህ በዋናነት ደህንነት መስፈርቶችን አላሟላም ብለን ነው ማለት ነው የያዝነው እንጂ የተለየ ነገር የሚያደርገው ነገር የለም ፈጽሞ። እዛ ካሉ ዩኒቨርሲቲ ካሉ እኛ የምናውቃቸው ጓደኞቻችን ጭምር ጋር ተነጋግረናል። ክሊር አድርገንላቸዋል። እነሱም አንደርስታንድ አድርገዋል። ግን ምናልባት ያላወቀው ለገበሬ ተብሎ የመጣ ነው እንደዚህ ተከለከለ እንዲህ ሲባል እኛንም ይሰማናል። ምክንያቱም በዚህ ሰዓት መንግስትም ምናልባት እንደሰማኸው ሰሞኑን በኪራይ ሁሉ አውሮፕላኖችን በቢዚ ሌሎች ድሮኖች ሁሉ እያመጣ እየተረባረበ ነው እና ይሄ እጃችን ላይ ኖሮ ለዛ አገልግሎት በእርግጥ መጥቶ መጠቀም የሚቻል ቢሆንና የሴኪሪቲ መስፈርቶችን የሚያሟላ ቢሆን እኛ ሄደው ህዝባችንን ቢጠቅም ችግር የለውም፣ የሚያስቸግር ነገር አልነበረውም እና ይሄ ነገር ችግር ስላጋጠመን ነው።
መስሪያ ቤታቸው የደህንነት ማረጋገጫ የሚሰጠው እየመጡ ያሉ ቴክኖሎጂዎች ደህንነት ምን ያህል የተጠበቀ እንደሆነ በማጣራትና በህብረተሰቡ ላይም ምንም አይነት ጉዳት እንደማያደርሱ ታሳቢ በማድረግ መሆኑን ዋና ዳይሬክተሩ ገልጸዋል። ከዓለም ከፍተኛ የደህንነት ስጋቶች መካከል ሳይበርና ድሮን እንደሚገኙበትም አስታውሰዋል። የመቀሌ ዩኒቨርሲቲ አስመጣውት ያለውን ሰው አልባ በራሪ ወይም ድሮን አይነትና የሚመጣበትን ዓላማ በተመለከተ ቀድሞ መነጋገር ይቻል እንደነበር የጠቀሱት ዶክተር ሹመቴ አስመጪዎቹ ግን ያንን አለማድረጋቸውን አስረድተዋል።
ቴክኖሎጂ ሲመጣ ቴክኖሎጂውን ሰፖርት ሊያደርግ የሚችል ፕላትፎርም መኖር አለበት። አለበለዚያ አዳዲስ ቴክኖሎጂዎችን ኢንጀክት ባደረጉን ቁጥር ማህበረሰባችንና የራሱ ሆነን የምንፈጥረው ሌላ ችግር እንዳይኖር ለዛ የምንጠነቅቃለን። እኛ እየመጡ ያሉ የቴክኖሎጂዎች ደህንነታቸው ምን ያክል የተጠበቀ እንደሆነና በማንኛውም የህብረተሰባችን ክፍል ላይ ምንም አይነት ችግር እንዳያደርሱ ታሳቢ በማድረግ እነዚህን ነው የሴኪሪቲ ክሊራንስ የምንሰጠው ማለት ነው። ያንን መልቀቅ ያልተቻለው በዚህ ምክንያት ነው። እነሱ ትንበያ አካሂደው ቀድመን መነጋገር ይቻል ነበር። ቀድመን ተነጋግረን አሁን የግብርና ሚኒስቴር እንደሚያደርገው ተቀናጅተው አስመጥተው አካባቢ ያለውን ስራ መስራት ችሎ ነበር። ቀድሞ ይጠየቃል። እነዚህ ድሮኖች በተለይም ደግሞ ከሁለት ኪሎ ግራም በላይ ሲሆኑ ቀድሞ ላስገባ ነው ይሄ ነው ስፔሲፊኬሽኑ ተብሎ ይጠየቃል። ያም አልተደረገም። ከመጣ በኋላ ነው ይህን ድሮን አስገቡልን የሚል ጥያቄ ቀረበል።
የግብርና ሚኒስቴር ትናንት ይፋ ባደረገው መረጃ የአንበጣ መንጋ በተከሰተባቸው የደቡባዊ ትግራይና የምስራቅ አማራ አካባቢዎች በአውሮፕላን የታገዘ የኬሚካል ርጭት ስራ መጀመሩን አስታውቋል። የፌዴራል መንግስቱ በኪራይ ያስመጣቸው ድሮኖችም ታዲያ በዚሁ የኬሚካል ርጭት ስራ ላይ የተሳተፉ መሆኑን የኢንሳው ዳይሬክተር ዶክተር ሹመቴ ግዛው ለአሜሪካ ድምጽ ተናግረዋል።
ከአንድ ሶስት ቀን በፊት ሁለት ድሮኖች የመጀመሪያውን ዙር ገብተው እየረጩ እንደነበሩ ድሬዳዋ ላይ እንደጀመሩ ከዛም በኋላ ኮምቦልቻ ላይ ፌዝ አድርገው የተወሰነ የአማራና የትግራይ ክልልን ጨምረው ርጭት ለማካሄድ ትናንትና ወዛኛ ወደ ሰሜኑ ክፍል እንደሄዱና ርጭት እንዳካሄዱ አውቃለሁ።
እንደማይነጋገሩና እንደማይጻጻፉ ያስታወቁት የፌዴራሉና የትግራይ ክልል መንግስታት በዚህ የአንበጣ መከላከል ተግባር እንዴት እየተቀናጁ እንደሆነ ግን ግልጽ አይደለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ሁልጌታ አጽባህልና እስክንድር ፍሬውን ላደረሱን ዘገባ እናመሰግናለን። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በትግራይ አካባቢዎች የተከሰተውን የበረሃ አንበጣ መከላከል እንዳይቻል መረጃ ከመከልከል ጀምሮ እንቅፋት እየፈጠረ ያለው የትግራይ ክልል መንግስት እንጂ ግብርና ሚኒስቴር አለመሆኑን የሚኒስቴር መስሪያ ቤቱ አስታውቋል። ክልሉ እንደ ሀገር የተከሰተውን የበረሃ አንበጣ የፖለቲካ ቅርጽ ከመስጠት እንዲቆጠብም ሚኒስቴር መስሪያ ቤቱ አሳስቧል። መስፍን አራጌ ተከታዩን ዘገባ ልኳል።
የፌዴራል መንግስት ትግራይን ለይቶ በሌሎች አካባቢዎች የኬሚካል ርጭት ያደርጋል የሚለውን ክስ ሚኒስትር ዴታ ወንዳለ ሀብታሙ ከእውነት የራቀ ነው ብለውታል። እንደውም መረጃ ባለመስጠት የመከላከል ሂደቱ ላይ እንቅፋት እየፈጠረ ያለው የትግራይ ክልል ነው ባይ ናቸው።
አሁን ባለው ሁኔታ ተሰጠ የተባለው መግለጫ ዝም ብሎ ለፖለቲካ ትርፍ የሚደረግ ካልሆነ በስተቀር ኮኦርዲኔት እንዲሰጡን አላማት አካባቢ ያሉ የግብርና መዋቅሮቻችንን የወረዳ ጠይቀናቸው ሊሰጡን ፈቃደኛ አይደሉም። በክልሉ መንግስት በኩል ፈቃድ ካላገኛችሁ ልንሰጥ አንችልም ያሉም።
ኮኦርዲኔት ማለት አቶ እንዳለ
ኮኦርዲኔት የሚባለው ምንድን ነው? አንበጣው በሚረጭበት ሰዓት አውሮፕላኑ አንበጣው በተለየ ሁኔታ ስፔሲፊካሊ የምትገኝበትን ቦታ የሚያመለክት ነው። ይሄ ባለሙያዎች የሚያውቁት ነው፣ ቴክኒካል ነው። ይህንን መረጃ ለመስጠት የማንንም አካል ጣልቃ ገብነት አያስፈልግም። በቀጥታ የወረዳው ግብርና ይህን መስጠት ይችላል። ስልጠና ወስደዋል።
ያም ሆኖ ትናንት ቆቦ አካባቢ በተገኘው ጥቆማ መሰረት ለወረዳው አጎራባች በሆኑ የትግራይ ወረዳዎች ላይ መለስተኛ ርጭት እንደተደረገ ጠቅሰዋል።
ትላንትና ሳይቀር እኮ መኪኖቻችን ገብተው ረጭተው ወጥተዋል፣ በመሬት ላይ ማለት ነው፣ አላማጣ አካባቢ። ስለዚህ ያለው ችግር ምንድን ነው? ይሄ አንበጣ አርሶ አደሮችን የሚጎዳ ስለሆነ ይህንን ለፖለቲካ ፍጆታ ማዋል በእውነት በጣም ነው የሚያሳዝነው።
የትግራይ ክልል የአውሮፕላን ርጭት ያስፈልጋቸዋል የተባሉ ቦታዎችን ለይቶ በተደጋጋሚ ማሳወቁንና የፌዴራሉ መንግስት ግን ትግራይን በፖለቲካና በኢኮኖሚ ለማዳከም ባለው አጀንዳ ምክንያት ተገቢውን ምላሽ እንዳልሰጠ ጠቅሶ ይወቅሳል። ይህንንም ሚኒስትር ዴታው ፈጽሞ እየተሳሳተ ሲሉ ያጣጥሉታል።
ግብርና ሚኒስቴር ምንም አይነት እነሱ ጥያቄ ጠይቀው እምቢ ያለበት ጉዳይ እስካሁን ድረስ የሚታወቅ በመስሪያ ቤታችን አንድም ነገር የለምና ይሄ ነው ያለው እውነታ።
ነገሩን ለማብረድና ወይም ለማርገብ ሲባል ክልሉ ጋር ለመገናኘት ጥረት አድርጋቸው ነበረ።
እንግዲህ ይህን በተመለከተ ያው የፌዴራል መንግስቱ ከክልሉ ጋር በምን መልክ መገናኘት እንደሚገባው ባለፈው ያው የፌዴሬሽን ምክር ቤት በተገቢ ሁኔታ መመሪያ አውጥቷል። ይሄ ግልጽ ነው። እኛ አሁን ወረዳዎቹ ጋር ነው እየተገናኘን ያለ ነው። የወረዳ አመራሮቹን በተገቢ ሁኔታ ለማግኘት ጥረት አድርገናል። የወረዳ አመራሮቹ ግን ክልል ካልፈቀደ በስተቀር ይህንን ነገር ለማስተናገድ ፈቃደኛ አልሆኑም እንጂ ከዛ ውጪ የግብርና ሚኒስቴር እነሱን ላለማገልገል ምንም አይነት ምክንያት የለውም። አርሶ አደሮችን ለማገልገል ነው የተቋቋመው። ተቋሙ የአርሶ አደር ተቋም ነው። ገብተን ለመስራት ግን ምቹ ሁኔታ እንዲፈጥሩልን ነው በዛ አጋጣሚ ጥያቄ ማቅረብ የምፈልገው።
ያርሶ አደር እንደነነት የምግብ ዋስትናን ጥያቄ ውስጥ የሚከት ክስተትን ለፖለቲካ ጥቅም ማዋልም ተገቢ እንዳልሆነ ተናግረዋል።
ያመራሩንም የባለሙያውን ማስተሳሰብ የማይገልጽ ሀሳብ ነው የገለጹት።
መግባባቱ ባይፈጠርስ በእናንተ በኩል ከዚህ በኋላ ምንድን ነው የምታደርጉት?
እኛ እንግዲህ የልማት መስሪያ ቤት ነን። ልማቱን ለመስራት የሚያስችሉ ሁኔታዎች በተለይም ደግሞ በማዕከላዊ መንግስት በኩል ከትግራይ ጋር ተነጋግሮ ምቹ ሁኔታዎች ከተፈጠሩ ማንኛውንም አገልግሎት ለአርሶ አደሩ ለመስጠት በእኛ በኩል ዝግጁ ነን።
በቅርቡ የአንበጣ መንጋውን ለመከላከል በኮምቦልቻ ከተማ በተጠራ የምክክር መድረክ የአማራና የአፋር አመራሮችና ባለሙያዎች ሲታደሙ የትግራይ ክልል ተወካዮች አለመገኘታቸውን ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡ ባለሙያዎች ተናግረዋል። አንበጣው በስፋት ከተከሰተባቸው አካባቢዎች አማራ፣ አፋርና ኦሮሚያ ክልሎች በቀዳሚነት ይጠቀሳሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ለኮቪድ-19 ቫይረስ ተጋልጠው ሕክምናቸውን ሲከታተሉ ከቆዩ በኋላ በዶክተራቸው ከቫይረሱ ነጻ በመሆናቸው ሌሎችን ሊበክሉ አይችሉም የተባሉት ፕሬዚዳንታዊ እጩ ዶናልድ ትራምፕ ወደ ምረጡኝ ዘመቻቸው ለመመለስ የመጀመሪያውን ሳምንታቸውን ይዘዋል። ምርጫው ሊጠናቀቅ 3 ሳምንታት የቀሩት ሲሆን ፕሬዚዳንታዊ እጩዎቹ ትራምፕና የዲሞክራቲክ ፓርቲ እጩ ጆ ባይደን ብርቱ ፉክክር ወደሚጠይቁት የአሜሪካ ክፍለ ግዛቶች በመዘዋወር ደጋፊዎቻቸውን ሊያነቃቁም ተነሳስተዋል። የቪኦኤ ሪፖርተር ኤልዛቤት ሊ የሚከተለውን ዘገባ አዘጋጅታለች። ደረጀ ደስታ ያቀርበዋል። ደረጃን እናመሰግናለን። እንደ አውሮፓውያን የዘመን አቆጣጠር በ2016 ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚዳንት ሆነው የተመረጡበትና ብሪታንያ ከአውሮፓ ህብረት ለመውጣት የወሰደችው ውሳኔ በጊዜው የህዝባዊነት ፖለቲካ አቀንቃኝነት ድል ተደርጎ ተቆጥሮ ነበር። ዛሬ ታዲያ ከአራት ዓመት በኋላ ትራምፕ ለዳግም ምርጫ በያዙ ጥረት ከዲሞክራቱ ተቀናቃኛቸው ጆ ባይደን ጋር በጊዜው ብርቱ ትንቅንቅ ላይ ናቸው። ብሪታንያ በአንጻሩ ብሪግዚት በሚል ልዩ አጠራር የሚታወቀው ከህብረቱ አባልነት ጨርሳ ለመውጣት በምታደርገው የሽግግር ሂደት ከመጨረሻ እርከን ላይ ትገኛለች። ሄነሪ ሪጅዊል ከለንደን የፖለቲካ አዋቂዎችን ዋቢ አድርጎ ባጠናቀረው ዘገባ እንዳመለከተው የእንግሊዝ ድህረ ብሪግዚት እጣ በሳምንታት ውስጥ ከሚካሄደው የዩናይትድ ስቴትስ ምርጫ ውጤት ጋር በእጅጉ ተቆራኝቷል። ዝርዝሩን አሉላ ከበደ ያቀርበዋል።
ምርጫው እየተቃረበ መጥቷል። ከፍሎሪዳ እስከ ኦሃዮ ያሉ ደጋፊዎች ከእጩዎቻቸው ዙሪያ ተሰልፈዋል። አሻሚና አፎካካሪ በሆነችው ፍሎሪዳ የፕሬዝደንት ትራምፕ ደጋፊዎች በኮቪድ-19 ቫይረስ ከተጠቁ በኋላ አገግመው ወደ ምርጫ ዘመቻቸው የተመለሱትን ፕሬዝደንት ትራምፕን ለማድመጥ ወደ ስፍራው የሚያስገባቸውን የትኩሳት መጠን እየተለኩ ገብተዋል። ፕሬዝደንቱ እንዲህ አሉ።
It's great to be back in my home state, Florida, to make
ወደ ምርጫ ዘመቻው መመለሴን በይፋ ለማወጅ ቤቴ ወደ ሆነችው ፍሎሪዳ ተመልሼ መምጣቴ ደስ ይላል።
አገግመው ስለተነሱበት የኮሮና ቫይረስም የሚከተለውን ተናገሩ።
Now they say I'm immune. I feel so powerful. I'll walk into that audience.
አሁንማ ኮሮና ይነካህም ብለውኛል። ይሰማኛል። መጠንከሬ በጣም ይሰማኛል። ወደ ታዳሚዎቹ መራመድ እችላለሁ። ወደ መካከላችሁ መምጣት እችላለሁ። እዚህ ያላችሁትን ሁሉ አንድ ባንድ መሳም እችላለሁ።
በኮቪድ-19 አይነኬ ስለመሆን ግን ሳይንስ ገና እርግጠኛ አይደለም። ለማንኛውም ጆ ባይደንን ለመደገፍ በኦሃዮ የተሰባሰበው የደጋፊዎች ሁኔታ ግን የተለየ ነው። እዚያ የነበሩት የዲሞክራቲክ ፕሬዝደንታዊ እጩ ባይደን ፕሬዝደንት ትራምፕ የኮሮና ቫይረስ ህመማቸውን ስለሚያስተናግዱበት ሁኔታ የሚከተለውን ብለዋል።
Since his diagnosis as well has been unconscionable. And the longer Donald Trump is president, the more reckless he gets.
እኝ ሰው ታመውና ተመርምረው ከወጡ በኋላ እንኳ የሚያሳዩት አደገኛ ባህሪ ነው። ጨርሶ የማይገባ ነገር ነው። ዶናልድ ትራምፕ በፕሬዚደንትነቱ እየቆዩ በሄዱ ቁጥር የበለጠ አደገኛ እየሆኑ ይሄዳሉ።
ትራምፕ ምናልባት ሊያሳዩ የፈለጉት ጠንካራ ሆነው መታየትን ነው ይላሉ የስታንፎርድ ዩኒቨርሲቲ ፖለቲካል ሳይንቲስት ብሩስ ኬን።
I'm not sure that there was a better way to spin it. I mean, certainly if he looked
Ninja.
vulnerable.
ከዚህ በላይ በሌላ መንገድ መግለጽ የሚቻል አይመስለኝም። እንዴ በጣም ደካማ ተጠቂና ታማሚ መስለው ከታዩኮ ለሳቸው ጥሩ አይደለም።
ይሁን እንጂ ይላሉ ኬን፣ ትራምፕ ህመማቸውንና ማገገማቸውን የሚያስተናግዱበት መንገድ ተመልሶ ሊጎዳቸው ይችላል። እንዲህ ያብራሩታል።
His reaction to the COVID and some of the statements he's made about COVID and his...
ለኮቪድ-19 የሚሰጡት ምላሽ ወይም ስለ ኮቪድ የተናገሩት በሙሉ እኔን አይነካኝም ይሄው ሊያጠቃኝ አልቻለም የሚለው አባባላቸው በአረጋውያን መራጮች ዘንድ የተወደደላቸው አይመስለኝም። በተለይ በፍሎሪዳ ያሉት በርካታ ጥሮተኞችና የኮቪድ ተጠቂዎች ለቫይረሱ ባደገኛ ሁኔታ የተጋለጡ ብቻ ሳይሆኑ በኮቪድ-19 ሊሞቱ የሚችሉ ሰዎችም ናቸው።
ምንም እንኳ ትራምፕ በ2016 ፍሎሪዳን ያሸነፉ ቢሆንም በ2020 ግን ፍሎሪዳ አሻሚ ናት። በቅርብ የወጣው የህዝብ አስተያየት መሰብሰቢያ እንደሚገልጸው ባይደን ትራምፕን በጥቂት ይቀድማሉ። ያ ለሁለቱም እጩዎች ክፍለ ግዛቲቱን አሻሚ ያደርጋታል። አሁንም ብሩስ ኬን ይህንን ያስረዳሉ።
What Mr. Trump is trying to do is to get his people out, get them energized, get them out to vote. Because if he can get white
ትራምፕ ለማድረግ የሚሞክሩት ነገር ደጋፊዎቻቸው ወጥተው ድምጽ እንዲሰጡ ማነቃቃት ነው። ምክንያቱም በተለይ ነጮቹ ወንዶች ወደ ምርጫው ቦታ በርከት ብለው ቢወጡላቸው ከሴቶችና አረጋውያን መካከል ሊያጧቸው የሚችሉትን ድምጾች ሊያካክሱላቸው ይችላል። በባይደን የምርጫ ዘመቻ በኩልም ያለው ትኩረት በክሊንተን ጊዜ የተሰራው ስህተት እንዳይደገም ማድረግ ነው።
የካዝሪያ ያላቸውና ላቲኖስ የሚባሉት ከነጭ አሜሪካውያን ቀጥለው በአሜሪካ ትልቁን የመራጩን የማህበረሰብ ክፍል ድርሻ ያያዙ ናቸው። በመሆኑም በመርጫው ትልቅ ሚና ይጫወታሉ። በብሔራዊ ደረጃ 2-1 በሆነ ብልጫ ከትራምፕ ይልቅ ባይደንን የሚደግፉ ቢሆንም በፍሎሪዳ በሚገኙና አብዛኞቹ መራጮች በሆኑበት የኩባ ተወላጅ በሆኑ አሜሪካውያን ዘንድ ትራምፕ የተሻለ ድጋፍ አላቸው። በአገሪቱ ለመራጮች ዋነኛ ትኩረት ጉዳይ ሆኖ የሚወጣው የኮቪድ-19 ጉዳይ ነው። በመሆኑም መላ አሜሪካውያን ወረሽኙን የተፋለመች ያለችው አገራቸው በማን መመራት እንደሚገባት በድምጻቸው ያረጋግጣሉ ተብሎ ይጠበቃል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ደረጀን እናመሰግናለን። እንደ አውሮፓውያን የዘመን አቆጣጠር በ2016 ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዝዳንት ሆነው የተመረጡበትና ብሪታንያ ከአውሮፓ ህብረት ለመውጣት የወሰደችው ውሳኔ በጊዜው የህዝባዊነት ፖለቲካ ቅንቀኝነት ድል ተደርጎ ተቆጥሮ ነበር። ዛሬ ታዲያ ከአራት አመት በኋላ ትራምፕ ለዳግም ምርጫ በያዙ ጥረት ከዲሞክራቱ ተቀናቃኛቸው ጆ ባይደን ጋር በጊዜው ብርቱ ትንቅንቅ ላይ ናቸው። ብሪታንያ በአንጻሩ ብሪግዚት በሚል ልዩ አጠራር የሚታወቀው ከህብረቱ አባልነት ጨርሳ ለመውጣት በምታደርገው የሽግግር ሂደት ከመጨረሻ ወርከን ላይ ትገኛለች። ሄነሪ ሪጅዌል ከለንደን የፖለቲካ አዋቂዎችን ዋቢ አድርጎ ባጠናቀረው ዘገባ እንዳመለከተው የእንግሊዝ ድህረ ብሪግዚት እጣ በሳምንታት ውስጥ ከሚካሄደው የዩናይትድ ስቴትስ ምርጫ ውጤት ጋር በእጅጉ ተቆራኝቷል። ዝርዝሩን አሉላ ከበደ ያቀርበዋል።
ብሪታንያ የአውሮፓ ህብረትን ለቃ ለመውጣት ህዝበ ውሳኔ ባካሄደችበት ዕለት ነው። በአውሮፓውያኑ የዘመን አቆጣጠር 2016 የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሪፐብሊካን ፓርቲ እጩ የነበሩት ዶናልድ ትራምፕ ስኮትላንድ ከሚገኘው የጎልፍ መጫወቻ እርስታቸው ሲመጡ የብሪታንያን ከአህጉራዊ ህብረት መነጠል የሚደግፍ መልእክት ይዘው ነበር።
People want to take their country back.
ሰዎች ምንጊዜም ቢሆን አገራቸውን ማስመለስ ይፈልጋሉ።
ከድፍን አራት ዓመታት በኋላ ብሪታንያ ከአውሮፓ ህብረት ለመነጠል ያዘችው ጉዞ ሊገባደድ ተቃርቧል። የብሪታንያ መንግስት የአገሪቱን ምጣኔ ሀብት ለማንሰራራት ከዩናይትድ ስቴትስ ጋር ከሚደረስ አዲስ የንግድ ስምምነት ላይ አነጣጥሯል። ኢያን ቦንድ የአውሮፓ ተሃድሶ የጥናት ማዕከል ተመራማሪና የውጭ ጉዳዮች ፖሊሲ ዲሬክተር ናቸው።
Trump has been a supporter of Brexit.
እርግጥ ነው ትራምፕ የብሬግዚት ደጋፊ ናቸው። ይሁንና በነጻ የሚገኝ ነገር ያለመኖሩን የእንግሊዝ መንግስት ከዩናይትድ ስቴትስ ጋር በነበረው በስካሁኑ የንግድ ድርድር የተገነዘበ ይመስለኛል። እንግሊዝ ለምርቶቿ ከዩናይትድ ስቴትስ ገበያ የሚያስገባ የተሻለ እድል በፈለገች መጠን በበኩሏም የምታጣው ያንኑ ያህል ይሆናል።
ይሁንና አውሮፓ ህብረትን ለቃ ለምትወጣው ብሪታንያ ተመራጩ የዶናልድ ትራምፕ ማሸነፍ መሆኑን አጥብቀው የሚሞግቱት ሮበርት ኡልድስ የብሬክሲት ደጋፊ የፓርላማ አባላት የሚበዙበት በርጅስ ግሩፕ በመባል የሚታወቀውና ዋና መቀመጫውን በለንደን ያደረገ የጥናት ተቋም ዲሬክተር ናቸው።
Candidate in the US presidential election that is committed to having a good trade deal with the United Kingdom.
በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ከዩናይትድ ኪንግደም ጋር ጥብቅ የንግድ ግንኙነት ለመፍጠር ቁርጠኝነት ያላቸው አንድ እጩ አሉ። እኛም ሰው ዶናልድ ትራምፕ ናቸው። ይሄ እንዲሁ ተራ የፖለቲካ ምርጫ ጉዳይ አይደለም። ለብሪታንያ ምጣኔ ሀብት እድገት ወሳኝ የሆነ ጉዳይ ነው። በብሪታንያ የሚፈጠሩ የሥራ ዕድሎች የዶናልድ ትራምፕን የዩናይትድ ስቴትስ ፕሬዚደንት ሆኖ መመረጥ ይሻሉ።
ሰሞኑን የተለያዩ የእንግሊዝ መገናኛ ብዙሃን እንደዘገቡት ግን የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ወጋጥባቂ ፓርቲ ከቀድሞ የብሬክሲት ውጥን ነቃፊና በሕዝብ አስተያየት መስጫ መመዘኛዎችም ብልጫ ድጋፍ እንዳላቸው ከሚዘገበው የትራምፕ ተቀናቃኝ ከዲሞክራቱ ፕሬዝዳንታዊ እጩ ጆ ባይደን ጋር ግንኙነት ለመመስረት ጥረት ይዟል። በብሬክሲት ጉዳይ የሚደረገው ስምምነት የሰሜናዊ አየርላንድን ሰላም ለአደጋ የሚያጋልጥ ከሆነ ከዩናይትድ ስቴትስ ጋር የሚደረግ የንግድ ስምምነት እንደማይኖር በቅርቡ ባይደን አስጠንቅቀዋል። አሁንም የአውሮፓ ተሐድሶ ጥናት ማዕከሉ ኢያን ቦንድ
The upside is more predictability in the relationship and a more favorable view to transatlantic institutions like NATO. The downside with Biden
በአውንታ የሚታየው ገጽታ ዩናይትድ ስቴትስ ጋር የሚደረግ ግንኙነትና ምንነት ወደ የት እንደሚያመራ የሚታወቅ ዩናይትድ ስቴትስ ከአትላንቲክ ማዶ ካሉ አገሮች ጋር ላሏት ኔቶን የመሳሰሉ ህብረቶችም በእጅጉ አመቺ ወይም የሚመረጥ ግንኙነት መኖር የሚያስችል ነው። ከባይደን ጋር ሊመጣ የሚችለው አሉታዊ ገጽታ ደግሞ ባይደን ከአየርላንዳዊ አሜሪካውያን ማህበረሰብ ጋር ያላቸው ቁርኝት ጥብቅ ነው። ራሳቸውም ከዚህ ማህበረሰብ የሚነሳ መሰረት ያላቸው እንደመሆናቸው ብሪታንያ ከአውሮፓ ህብረት ጨርሰው ለመውጣት ባደረገችው ስምምነትና የሰሜናዊ አየርላንድ ፕሮቶኮል የሚል መጠሪያ የተሰጠው ከዚሁ ከብሬግዚት ጋር የተያያዘ ሌላ ስምምነት ብሪታንያ ያለባትን ግዴታ አስመልክቶ ጠበቅ ያለ አቋም ሊይዙ መቻላቸው ነው።
ዳንኤል ፊንክልስተንን የመሳሰሉ አንዳንድ ማዕከላዊነትን የሚያራምዱ ብሪታንያ ወጋጥባቂ ፓርቲ አባላት ታዲያ የባይደንን ድል በተስፋ እየጠበቁ ነው።
I think it's very important for the sort of health of conservatives
ለፓርቲውና ለሚያራምደው አስተሳሰብ ጤና ሲባል ዶናልድ ትራምፕ የሚያራምዱት አይነት አዋኪ ህዝባዊነት ይበልጥ ተቀባይነት ባለው የሪፐብሊካን የፖለቲካ አስተሳሰብ መተካት መቻሉ በጣም አስፈላጊ ይመስለኛል። እናም የፕሬዝደንት ትራምፕ መሸነፍ የብሪታንያው የወጋጥባቂ ፓርቲ የቀደሙ እሴቶችን መልሶ ለማግኘትና የቀድሞ ገጽታውን መልሶ እንዲላበስ የሚያስፈልገው ወይም መሆን ያለበት የሂደት አካል ይመስለኛል።
ብሪታንያ የኮሮና ቫይረስ ወረርሽኝ ያስከተለው እጅግ አውዳሚ ጉዳት ማግስት ሊያመጣ የሚችለው ከማይታወቀው ብሬክሲት እጣ ጋር ፊት ለፊት ትጋፈጣለች። የዩናይትድ ስቴትስ ምርጫ ውጤትም ከአውሮፓ ህብረት ተነጥላ አዲስ መንገድ ለቀየስ በያዘችው በዚያች ሀገር መጪ እጣና ልትከተል በምትችለው ማቅጣጫ ላይ ከፍተኛ ተጽዕኖ ይኖረዋል ተብሎ ይታመናል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሆኑ። ወደ ተከታዩ ዘገባ እንለፍ። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ሪፐብሊካውያን አባላት ዳኛ ኮኒ ባሬት የጠቅላይ ፍርድ ቤት ዳኛ እንዲሆኑ ለማጽደቅ ባላቸው ቁርጠኛነት መሰረት ትላንት ሂደቱን ጀምረዋል። በሀገሪቱ ጠቅላላ ምርጫ ሊካሄድ የቀረው የሶስት ሳምንት ጊዜ ሆኖ ሳለ ነው ሂደቱን የጀመሩት። የምክር ቤቱ የሕግ ኮሚቴ ዳኛዋን የማጽደቁን ሂደት የጀመረው የኮሮና ቫይረስ መዛመት በድምጽ አሰጣጡ ላይ ሊኖረው የሚችለውን ተጽዕኖ በሚያሳስቡበት ወቅት መሆኑን የአሜሪካ ድምጽ ዘጋቢ ካትሪን ጂፕሰን ባጠናቀረችው ዘገባ ጠቅሳለች። አዳነች ሳህዬ ታቀርበዋለች።
የሕግ መወሰኛው ምክር ቤት የኮሮና ቫይረስን መዛመት ለመቀነስ ሲባል ላለፉት ሁለት ሳምንታት ያህል ተዘግቶ ቆይቷል። ባረት በሕግ መወሰኛው ምክር ቤት ፊት ቀርበው ስለ ፍርድ ስርዓት ያላቸውን አመለካከት ገልጸዋል።
the policy decisions and value judgments of government must be made by the political
ፍርድ ቤቶች ለያንዳንዱ ችግር መፍትሄ ለማግኘትና ያንዳንዱን ችግር ለማስተካከል የተቀየሱ አይደሉም። የፖሊሲ ውሳኔዎችና መንግስታዊ ብይኖች የሚደረጉት ለህዝብ ተጠያቂ በሆኑት በህዝብ የተመረጡ የፖለቲካ ክፍሎች ናቸው።
አንዳንድ ሪፑብሊካውያን የፍርድ ኮሚቴው አባላት በኮሮና ቫይረስ የተያዙ ቢሆንም ወጋት ባቂ አቋም ያላቸውን ዳኛ ለማስመረጥ ባላቸው ቁርጠኛነት ምክንያት የድምጽ መስጠት ሂደት እንዲቀጥል አድርገዋል። ለጠቅላላ ምርጫ አጭር ጊዜ በቀረበት ባሁን ወቅት የእድሜ ልክ ሹመት ሊሆን ለሚችል ቦታ በጥድፊያ ለማጸደቅ መሞከር ህገ መንግስታዊ አይደለም ለሚለው የዲሞክራቶች ተቃውሞ የህግ መወሰኛው ምክር ቤት የፍርድ ኮሚቴ ሊቀመንበር ሊንዚ ግራም ምላሽ ሰጥተዋል።
There's nothing unconstitutional about this process. This is a vacancy.
የማጽደቁ ሂደት ህገ መንግስታዊ አይደለም ሊባል የሚችልበት ምክንያት የለም። በታላቋ ሴት ህልፈት ምክንያት ክፍት ቦታ በመፈጠሩ በሌላ ታላቅ ሴት ለመተካት እየሰራን ነው።
ፕሬዝዳንት ዶናልድ ትራምፕ የማጽደቁን ሂደት ያፋጠኑ ያሉት በሁለት ምክንያቶች ነው ይላሉ ዲሞክራቶች። ዲሞክራቱ ሴኔተር ዲክ ደርበን ያብራራሉ።
President Trump has made it clear he wants another of his appointees on the Supreme Court.
President Trump ሳቸው የሚፈልጓቸው ሌላ ዳኛ በጠቅላይ ፍርድ ቤቱ እንዲገቡ እንደሚሹ ግልጽ አድርገዋል። ከምርጫው በፊት ይህን ማድረግ የሚፈልጉትም በድምጽ አሰጣጥ ላይ በተለይም በደብዳቤ መምረጥን በሚመለከት የፍርድ ቤት ተግዳሮቶች ይኖራሉ ብለው ስለሚጠብቁ ነው። ፕሬዝዳንት ትራምፕ በአሜሪካ ህዝብ ሳይሆን ወጋት ባቂ ዳኞች በበዙበት ጠቅላይ ፍርድ ቤት የሚወሰን ምርጫ እንደሚፈልጉ አመላክተዋል።
በዩናይትድ ስቴትስ ጠቅላላ ምርጫ ከተካሄደ አንድ ሳምንት በኋላ በኦባማ አስተዳደር ወቅት በወጣው በተመጣጣኝ ዋጋ የህክምና ዋስትና ለማግኘት የሚያስችለውን ህግ ለመቀልበስ በሚደረገው ጥረት ላይ ጠቅላይ ፍርድ ቤቱ ክርክር ያካሄድበታል። የጆርጅ ዋሽንግተን ዩኒቨርሲቲው ኬሲ ባርገት ያስረዳሉ።
The Trump administration is arguing that the act is unconstitutional and in effect to
የትራምፕ አስተዳደር ተመጣጣኝ ዋጋ የሚጠይቀውን የህክምና ዋስትና ህጋዊ አይደለም ብሎታል። በሌላ አነጋገር በሚሊዮኖች ለሚቆጠሩ አሜሪካውያን የጤና ዋስትና የሚሰጠውን ህግ ለመንጠቅ ነው የሚፈልገው። ስለሆነም ዳኛ ባረት ጠቅላይ ፍርድ ቤቱ አባል ከሆኑ የኦባማ ኬር የሚለው መጠሪያ በተሰጠውና አብይ በሆነው የጤና ዋስትና ላይ ከሚወስኑት የጠቅላይ ፍርድ ቤቱ ዳኞች መካከል አንዷ ይሆናሉ።
ዳኛ ባረት የካቶሊክ እምነት ተከታይ ሲሆኑ የሃይማኖት እምነታቸው በአንዳንድ ነጥቦች ላይ በሚወስኑት ውሳኔ ተጽዕኖ ይኖረው እንደሆነ መጠየቃቸው አልቀረም። እሳቸውም ካቶሊክ የሆኑት ለፕሬዝዳንትነት በመወዳደር ላይ ያሉት ጆ ባይደን ታዲያ ስለ ሃይማኖታዊ እምነታቸው መጠየቅ የለባቸውም ብለዋል።
አብዮቻችንን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ባለስተኛ ገቢ ማስገኛ ስራ የሚተዳደሩ ሴቶችና የአካል ጉዳት ያለባቸው ልጆች የሚያሳድጉ ወላጆች የኮሮና ቫይረስን ተከትሎ በሚደርስባቸው ጫና ኑሯቸው መወሳሰቡን ገለጹ። አንድ የበጎ አድራጎት ድርጅት ከ1,500,000 ብር በላይ የሚገመት ገንዘብ ወጪ በማድረግ በኮሮና ቫይረስ የተጎዱ 293 ቤተሰቦችና አካል ጉዳተኛ ወላጆችን እየደገፈ መሆኑን አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዘርዘር ያለ ዘገባ አለው።
በሐዋሳ ከተማ የቡሬ ቀበሌ ነዋሪ የሆኑት ወይዘሮ አብራሽ ገብረ መስቀል የሚታደሩት በኦጌሻ ሲሆን የአእምሮ እድገት ውስንነት ያለበትን ልጃቸውን የሚያሳድጉት ከዚሁ ስራ በሚያገኙት ገቢ ነበር። ተከራይቶ እንደሚኖር የሚናገሩት ወይዘሮ አብራሽ አሁን ግን በኮሮና ቫይረስ ምክንያት በቀን በአማካይ ከ50 እስከ 100 ብር የሚያገኙትን ስራቸውን እንዲያቆሙ መገደዳቸውን ለቪኦኤ ተናግሯል።
ተከራይቼ ነው ሙሉ እሱንም 1,200 ያደረጉት ለእኔ ባዘኔታ ነው እንጂ እና አላልነበረም። ኪራው ከባድ ነው። በቃ ስራም ማጣውኝ ጣራበኝ። አሁን እንግዲህ በቃ ሳል ምናምንም የለኝ ስራም አቆም ያለው እንግዲህ እግዚአብሔር ያውቃል።
ልጃቸው የኮሮና ቫይረስ ይዞ ይመጣብናል የተባለ እንደሚገለልባቸው የአእምሮ እድገት ውስንነት ስላለበት ብቻ በአሉባልታ በለይቶ ማቆያ መሰንበቱንም ገልጧል።
ይዞራል ሲቃይ በሱ አይቻለሁ ሲቃይ የላርገው መልሼ ወደ ሲቀጥተው ነው። እንደውም ማለ ወሰደው ነጣ ወጥቶ መጣ። ሳንቲም ምናምን አላገኘ እኔ ጤንነቴን ግን ደህና ነኝ ከነ ልጄ።
ከውራት በፊት በሶቪየት ተቀጥራ በመስራት ከዕለት ወጪዋ እስከ አስቤዛውና አልባሷቷ ራሷን ችላ መኖሯን የምትገልጠው ሌላው የከተማዋ ነዋሪ መቅደስ መላኩም ከባድ ነው ያለችውን ወቅት ያሳለፈች መሆኑን ጠቁማለች።
እግሬን ያመኛል፣ እግሬን ኦፕራሲዮን ሆኛለሁ። ለዛ እርዳታ ያደርጉልኛል። 5 ዙር ነው ከዚህ ጋር ከተደረገልኝ። ከኮሮና ጋርም በተያያዘ ነው። በፊትም ያው ያግዛሉ እንዲሁ ቲሼርን አመሰግናለሁ። ከባድ ነው። እኔ ቤትም ተኝቼ ስላለው የምሰራበትም የለም ስራም የለም። አስቸጋሪ ሁኔታ ላይ ነው።
ይህን የተመለከተው ሻይ ኢትዮጵያ ሐዋሳ ማዕከል ይህ ችግር የገጠማቸውን የህብረተሰብ ክፍል እየለየ ድጋፍ ማድረጉን የማዕከሉ ስራ አስኪያጅ አቶ ዳግም ጌታውን ተናግሯል። ድርጅቱ በዋናነት አካል ጉዳተኞች በማንኛውም ማህበራዊና ኢኮኖሚያዊ እንቅስቃሴዎች ውስጥ እኩል ተሳታፊ እንዲሆኑ የሚሰራ ሲሆን ባለፉት 5 ወራት ውስጥ ከ1 ሚሊዮን ብር በላይ የሚገመት ገንዘብ ወጪ በማድረግ በኮሮና ወረርሽኝ የተጎዱ ቤተሰቦችን መደገፉን ተናግሯል።
ሼር ኢትዮጵያ የኮሮና ቫይረስ መስፋፋትን ተከትሎ ወይም ወደ ሀገራችን መግባትን ተከትሎ በተለይ አካል ጉዳተኞች ለዚህ ቫይረስ ዋናነት ተጋላጭ ስለሚሆኑ ለነሱ ለጥንቃቄ እንዲረዳቸው የተለያዩ የምግብ ቁሳቁሶችንና የንጽህና መጠበቂያ ማቴሪያሎችን ከዚህ በፊት ለ4 ወራት ሲሰጥ ቆይቶ ዛሬ 5ኛና የመጨረሻ ዙሩን በመስጠት ላይ ይገኛል። በዚህ መሰረት አዋሳ ላይ ለ115 ሰዎች የምግብና የንጽህና መጠበቂያ ድጋፍ ሲያደርግ ነበረ። በዶሬ ባፋና ለ38 ሰዎች፣ በአለታ ወንዶ ደግሞ ለ40 ሰዎች ይህንን አገልግሎት ሲሰጥ ቆይቷል። ከዛ በተጨማሪ በይርጋ ጨፌ፣ ወንዶ ገነትና ይርጋ አለም ከተሞች ላይ ከላይት ፎር ዘ ወርልድ በተገኘ የገንዘብ ድጋፍ ለእያንዳንዱ ሰው በወር የ2000 ብር ድጋፍ በማድረግ የተለያዩ የምግብና ንጽህና መጠበቂያ እቃዎችን ገዝተው እንዲጠቀሙ ድጋፍ አድርጓል ማለት ነው።
ድጋፍ ከተደረገላቸው መካከል ወይዘሮ መስተዋት ታደሰ የ2 አካል ጉዳተኛ ልጆች እናት መሆናቸውን አስታውቀው በወረርሽኙ ወቅት አካል ጉዳተኛ ልጆችን ጠብቆ ማሳደግ በራሱ ፈተና ነው ብሏል። ማዕከሉ በተደጋጋሚ ያደረገላቸው ድጋፍ ወረርሽኙ ያሳደረባቸውን ጫና እንደቀነሰላቸውም ተናግሯል።
በፊትም በትልቁ ሕክምና ምናምንም ይረዱን ነበር። አንዳንድ ስልጠና ላይ ምናምን ይረዱን ነበረ። አሁን ደግሞ አስታውሶ ጠርቱ።
ኑሮ እንዴት ነው? ኮሮና ቫይረስ ከገባ በኋላ
ኑሮማ ከባድ ነው። ልጅ ይዘት ፍላጎታቸው እንደሌሎች አይደለም። ያው እግዚአብሔር ስታቻለ ይዘናል። ያው ወላጅ ይችላል ምንም ነገር። በኮሮናማ ይከብዳል። ልጅን ሰብስበ ይዘት የሚያስፈልጋቸው ነገር ብዙ ነገር አለ።
አካል ጉዳተኛ የሆኑት ወይዘሮ ነው ከድር ድጋፍ እንደተደረገላቸውና 3 ልጆች እንዳላቸው ነው የተናገሩት። ወይዘሮ ነኢማ የኮሮና ወረርሽኝ ከተከሰተ በኋላ እና ባለቤቴ የምናገኘው አነስተኛ ገቢ በመቀዛቀዙ ለችግር ተጋልጠናልም ብለዋል። የማዕከሉ ድጋፍ ለከፋ ችግር እንዳይጋለጡ እንደረዳቸው ገልጠው ለተደረገላቸው ድጋፍ ምስጋናቸውን አቅርበዋል። በሐዋሳ ከተማ አስተዳደር የሰራተኛና ማህበራዊ ጉዳይ መምሪያ የማህበራዊ ደህንነት ልማት ስራ ሂደት አስተባባሪ ወይዘሮ አስተር ግዛው በኩላቸው እንዳሉት አካል ጉዳተኞችና ቤተሰቦቻቸው በወረርሽኙ ምክንያት ለከፋ ጉዳት እንዳይጋለጡ ማዕከሉ ረድቷቸዋል። ሴቶች፣ አካል ጉዳተኞችና ቤተሰቦቻቸው ለኮሮና ወረርሽኝ ተጋላጭ እንዳይሆኑ ማድረግና ተደጋግፎ መሻገር እንጂ ማግለልና አድሎ መፈጸም አይገባም ብሏል።
ለዚህ በሽታ ተጋላጭ የሆኑና ኑሯቸውን በአነስተኛ ገቢ ምንጭ የሚመሩ የህብረተሰብ ክፍሎችን ከቤት እንዳይወጡ ወረርሽኙን ለመከላከል በቤት እንዲቆዩ ሲደረግ ደግሞ በቤት ሲቆዩ አንዳንድ ድጋፎችን በማድረግ ህብረተሰቡን ሲደግፍ የቆየበት ስርዓት ሰፊ ነበር። ልክ እንደዚሁ በተመሳሳይ መልኩ ቼሻየር ኢትዮጵያ በተደጋጋሚ ነው ሐዋሳ ከተማ ለሚኖሩ ከሐዋሳ ከተማ ውጪ በሲዳማ ክልል የተለያዩ ዞኖችና ወረዳዎች ድጋፍ ሲያደርግ እንደነበረ በሪፖርቱ ሰምተናል። እዚህም በነበረ ፕሮግራም በተደጋጋሚ መጥቻለሁ አይቻለሁ። ድጋፉ ሲደረግልን በዋናነት እራሳችንን ከዚህ ወረርሽኝ ጠብቀን ማህበረሰባችንን ጠብቀን ቤተሰባችንን ጠብቀን ሀገራችንን ጠብቀን እንድንሸጋገር ነው በዋናነት አላማ። ከዛ ባሻገር ደግሞ በቤተሰባችን በማህበረሰባችን ያሉ አካል ጉዳተኛ ህጻናትን በቤት ስናቆይ በምን መልክ ነው ማቆየት ያለብን የሚለውንም በተደጋጋሚ በነበረ ፕሮግራም ላይ የግንዛቤ ማስጨበጫ ትምህርቶችም ተሰጥተዋል።
የኮሮና ቫይረስ በሴቶች በተለይም የመግለል እድል በሚያጋጥማቸው የአካል ጉዳትና የአእምሮ ውስንነት ባለባቸው ህጻናት ላይ የከፋ ጉዳት ያደርሳል። ሴቶች ከጤና ጉዳትና ሌሎችን በመጠበቅና በመንከባከብ ከሚደርስባቸው ጫና በተጨማሪ ለከፍተኛ ኢኮኖሚና ስራ ማጣት ችግር ይዳረጋሉ ነው የተባለው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
የአምቦ ወለጋና ደምቢዶሎ ዩኒቨርሲቲ በ2013 የትምህርት ዘመን ተማሪዎችን ለማስተማር ዝግጅት አድርገናል ብለዋል። የዩኒቨርሲቲዎቹ ፕሬዝዳንቶች ዩኒቨርሲቲው የኮቪድ-19 ወረርሽኝን አስቀድሞ እየተከላከለና የተማሪዎችን ደህንነት እያስጠበቀ ትምህርት ለመስጠት የሚያስችል ቁመና ላይ መሆኑን አስታውቀዋል። ባለፈው ዓመት በኮቪድ-19 ምክንያት ትምህርታቸውን አጠናቀው ያልተመረቁ ተማሪዎችን ተቀብሎ አስተምሮ በሁለት ወራት ውስጥ ለማስመረቅም የሳይንስና ከፍተኛ ትምህርት ሚኒስቴር ውሳኔ እየጠበቁ መሆናቸውን ገልጸዋል። ናኮር መልካ ተጨማሪ አለው።
የአምቦ፣ ወለጋና ደምቢዶሎ ዩኒቨርሲቲዎች በዚህ በ2013 የትምህርት ዘመን ባለፈው ዓመት በኮቪድ-19 ወረርሽኝ ምክንያት ትምህርታቸውን አቋርጠው ወደ ቤተሰቦቻቸው የተመለሱትንና አዳዲስ ተማሪዎችን ጭምር ተቀብለው ለማስተማር ዝግጅት አድርገናል ብለዋል። የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ቀና 4500 ገደማ ተማሪዎች ባለፈው ዓመት መመረቅ እያለባቸው በወረርሽኙ ምክንያት ትምህርታቸውን ማቋረጣቸውን ጠቅሰው እነሱንና ሌሎች ተማሪዎችንም ጭምር ለመቀበል ስላደረጉት ዝግጅት እንዲያብራርተዋል። በዚህ ዓመት ተማሪዎቻችንን ተቀብለን ትምህርት ለማስጀመር እያሰብን ነው። መጀመሪያ ትምህርታቸውን የምናስጨርሳቸው ወደ 4500 የሚሆኑ ተማሪዎችን በአጭር ጊዜ ውስጥ አስተምረን እናስመርቃለን። የሚማሩት ትምህርት ተዘጋጅቷል። ከዚህ ቀደም በድረገጽ በተደገፈ ሁኔታም ሲከታተሉ ነበር። በተወሰነ መልኩም አንብበዋል ብለን እናምናለን። ተማሪዎቹ ሲመጡ ደግሞ በአጭር ጊዜ ውስጥ ቅዳሜና እሁድ እንዲሁም ማታን ጨምሮ ተማሪዎቹ በመምህራን በድረገጽ እና ለተወሰነ ጊዜ ብቻ ደግሞ ገጽ ለገጽ እየተገናኙ ትምህርቱን ጨርሰው እንዲመረቁ እየተዘጋጀን ነው ብለዋል። የደምቢዶሎ ዩኒቨርሲቲ ፕሬዚዳንት ዶክተር ለታ ተስፋይም ዩኒቨርሲቲው ስላደረገው ዝግጅት ሲያብራሩ እንዲህ ብለዋል። ቢያንስ 811 ተማሪዎችን በመጀመሪያው ምዕራፍ ለመጥራት እየተዘጋጀን ነው። ለሁለት ወራት ብቻ ተምረው የሚመረቁ ይሆናል። ከመደበኛ የትምህርት ክፍለ ጊዜ ውጪ ቅዳሜና እሁድን ጨምሮ የተዘጋጀውን የትምህርት መርሃ ግብር ጨርሰው እንዲመረቁ የመምህራን የትምህርት መርሃ ግብር ማሻሻልና የትምህርት ሰሌዳንም እንዲሁ አዘጋጅተናል። ተማሪዎቹ እንዳጠናቀቁም በሁለተኛና ሶስተኛ ምዕራፍ የሁለተኛና አንደኛ ዓመት እንዲሁም አዳዲስ ተማሪዎችን የምንቀበል ይሆናል ማለት ነው ብለዋል። የወለጋ ዩኒቨርሲቲ ፕሬዚዳንት ዶክተር ሀሰን ዩሱፍ በዚህ ዓመት በተለያዩ መርሃ ግብሮች ከ31,000 በላይ ተማሪዎችን ተቀብለው ለማስተማር ዝግጅት ማድረጋቸውን ገልጸው ከነዛ መካከል ግን 3500 የሚሆኑ የመጀመሪያ ዲግሪ ተመራቂዎች ቅድሚያ ያገኛሉ ብለዋል። በሁለት ወር ውስጥ አስተምረን ለማስመረቅ ዝግጅት ስናደርግ ግን የትምህርት ጥራት ጥያቄ ውስጥ አይገባም ሲሉ ገልጸዋል። ባለፈው ዓመት የቀረውን የሁለተኛ መንፈቅ ዓመት ትምህርት ከዚህ ቀደም እንደተለመደው በአራት ወራት ሳይሆን በሁለት ወራት ውስጥ ነው የምናስተምራቸው። አስፈላጊ የሆኑ የትምህርት አይነቶችን የትምህርት ጥራትን ጥያቄ ውስጥ በማያስገባ መልኩ እንዲማሩ ነው የሚጠበቀው። በድረገጽም እንዲሁ እውቀትን የሚያገኙበት ሁኔታ ይመቻቻል። በትምህርት፣ በቤተ ሙከራ፣ በሚያስፈልገው ሁሉ ተዘጋጅተናል ብለዋል። የወለጋ ደምቢዶሎ እና አምቦ ዩኒቨርሲቲ ፕሬዚዳንቶች የኮቪድ-19 ወረርሽንም አስቀድሞ ለመከላከል ተዘጋጅተናል ሲሉ ገልጸዋል። ከኮቪድ-19 ጋር ተያይዞ ወደኛ የሚመጡ ተማሪዎች ከበሽታው ነፃ መሆናቸውን የሚያረጋግጥ የምስክር ወረቀት ማቅረብ አለባቸው። እዚህ ከደረሱ በኋላም ለተማሪዎች የአፍና አፍንጫ መሸፈኛ ጭንብል እናቀርብላቸዋለን። መምህራን ደግሞ በተመጣጣኝ ዋጋ የሚያገኙበትን ሁኔታ እናመቻቻለን። የዓለም ጤና ድርጅት ያወጣውን ፕሮቶኮል ተግባራዊ ባደረገ መልኩ ተማሪዎቻችንን የምንቀበለው። ተማሪዎቻችን ርቀታቸውን እንዲጠብቁ ይደረጋል። ተማሪዎች ይበዛሉ ተብሎ በሚታሰብባቸው ቦታዎች ሁሉ ላይ ጥንቃቄ እንዲደረግ ሰፊ ስራ ሰርተናል። ተማሪዎች የተለያዩ አገልግሎቶችን ለማግኘት በሚሄዱበት ቦታ ሁሉ የእጅ ንጽህናቸውን እንዲጠብቁና መታጠብ እንዲችሉ ከእጅ ንክኪ ነፃ የሆኑ ማስታጠቢያዎችን እያዘጋጀን ነው። በሚኖሩበት ክፍልም ከ2-3 እንዲሆኑ እያዘጋጀን ነው። በሚማሩበት ክፍልም ከ30 በላይ ተማሪዎች እንዳይሆኑ የማስተማሪያ ክፍሎች እየተዘጋጁ ነው ብለዋል። ፕሬዝዳንቶቹ ባለፈው ዓመት በዩኒቨርሲቲዎች ውስጥ አልፎ አልፎ ሲከሰቱ የነበሩ ያሏቸውን ያለመረጋጋት ችግሮች በዚህ ዓመትም እንቅፋት እንዳይሆኑ ቀድሞ ለመቅረፍ ከሃይማኖት አባቶችና አገር ሽማግሌዎች፣ አባገዳዎችና ከማህበረሰቡ ተወካዮች እንዲሁም ጉዳዩ ከሚመለከታቸው ባለድርሻ አካላት ጋር መወያየታቸውን ገልጸዋል። የዘንድሮን የመማር ማስተማሩን ተግባር በሰላማዊ መንገድ በማካሄድ የተማሪዎችን ደህንነት ለማስጠበቅና የኮቪድ-19ን በተከላከለ መልኩ እንዲተገበር ተማሪዎቹ ወደ ግቢ ሲመለሱም ከእነርሱም ጋር ውይይት እንደሚካሄድ ዩኒቨርሲቲዎቹ ገልጸዋል። ተማሪዎቹን ተቀብሎ ለማስተማርም የሳይንስና ከፍተኛ ትምህርት ሚኒስቴር ውሳኔ እየተጠበቀ መሆኑን የዩኒቨርሲቲዎቹ ፕሬዝዳንቶች አስታውቀዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።